Ani kana raf kamlu kanuma nagati bula.
ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 14 2015 ዓ.ም ዝግጅታችን ጀመረ። ናይሮቢ በተካሄደው የሰላም ስምምነት አማካኝነት ለትግራይ ተዋጊዎች ኦሬሽን ወይም ደግሞ ገለጻ እየተሰጠ መሆኑን ዋና አዛዡ ተናገሩ። ስርዓት ተከባይ ኖረናል። በሌላ በኩል ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ሀርቡ ከተማ የሚገኙ ተፈናቃዮች ካሉበት ቦታ ወደ ሌላ ቦታ እንዲዘዋወሩ ያለምንም ያለ ትራንስፖርት አቅርቦት እንደተነገራቸው ገለጹ። የደቡብ ወሎ ዞን አደጋ መከላከል ጉዳዩ ትክክል አይደለም ሲል አስተባብሏል። ሙሉ ዘገባ ይኖረናል። እነዚህንና ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላችኋል። እነስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና ማህበራዊ ገጽ አቀናባሪያችን አበባየው ገበያው፣ የምስልና ድምጽ ቅንብሩን የሚመሩት ደግሞ ግርማ ደገፋውና ሲሳይ አሸናፊ ናቸው። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብረናችሁ ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን ላይ ብትገቡ @voaamharic የፌስቡክ ገጻችንንም ብትጎበኙ ታገኛላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስተናግድ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የሰላም ስምምነቱን በአስቸኳይ ተግባራዊ ስለማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላምን በማስፈን ጉዳይ ላይ መወያየታቸውን ትናንት በትዊተር ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። የኢትዮጵያ መንግስት በትግራይ በአፋርና በአማራ ክልሎች የሰብአዊ እርዳታ አቅርቦት ለማድረስና መሰረታዊ አገልግሎቶችን ወደ ነበረበት ለመመለስ እየሰራ ላለው ሥራ እውቅና እንደሚሰጡ ለጠቅላይ ሚኒስትሩ መግለጻቸውን የውጭ ጉዳይ መስሪያ ቤቱ አጭር መግለጫ ያሳያል። የውጭ ኃይሎች መውጣትንና የትግራይ ኃይሎች ትጥቅ ማስፈታትን ጨምሮ የሰላም ስምምነቱ በፍጥነት ተግባራዊ መደረጉን አስፈላጊነት ለጠቅላይ ሚኒስትር አብይ አህመድ እንዳነሱላቸው ተገልጿል። ዩናይትድ ስቴትስ በአፍሪካ ህብረት በኩል የተጀመረውን ሂደት ሙሉ በሙሉ እንደምትደግፍ በመግለጫው ላይ ሰፍሯል። የአፍሪካ ህብረት ለረጅም ጊዜ ሲጠበቅ የነበረውንና በደቡብ ሱዳን ሊቋቋም የታሰበውን የጦር ወንጀል ፍርድ ቤት ለመመስረት ተግቶ እንዲሰራ አምነስቲ ኢንተርናሽናል ዛሬ ረቡዕ ጥሪ አድርጓል። ችሎቱ በአገሪቱ ለአምስት ዓመታት በተካሄደው ደም አፋሳሽ ጦርነት ወቅት ተፈጽመዋል የተባሉ አሰቃቂ ድርጊቶችን ለመመልከት የታሰበ ነው። በአፍሪካ ህብረት መሪነት ሊመሰረት ስለታሰበው የጦር ችሎት መጀመሪያ ስምምነት ተደርሶ የነበረው በእንደ አውሮፓውያን አቆጣጠር 2015 በተፈረመው የሰላም ስምምነት ወቅት ሲሆን፣ በኋላም እንደገና በ2018 ዓ.ም በነበረው የሰላም ውይይት ላይም ስምምነት ላይ ተደርሶ ነበር። ሆኖም ግን እስካሁን ተግባራዊ ሳይደረግ ቀርቷል። የመንግስትና የአማጽያን ወታደሮች በቡድን በመድፈር የዘር ጭፍጨፋ እንዲሁም ህፃናትን ለወታደርነት በመመልመልና ሌሎች ዘግናኝ ድርጊቶችን በመፈጸም ይወነጀላሉ። በዓለም ወጣቷ ተብላ በምትገለጸው አገር በተካሄደው ጦርነት 400,000 ሰዎች አልቀዋል። ኤፍፒ የዜና ወኪል የአምነስቲን መግለጫ ጠቅሶ እንደዘገበው በሲቪል ማህበረሰብና በእምነት ተቋማት የተመሰረተውና የደቡብ ሱዳን የሽግግር ፍትህ ቡድን የተሰኘው ተቋም የአፍሪካ ህብረት ለአንድ ፍርድ ቤት ስልጣን ሰጥቶ በአገሪቱ የተፈጸመውን አስከፊ ወንጀል እንዲመረምር ማድረግ አለበት ሲሉ አሳስቧል። ደቡብ ሱዳን ከሱዳን ተለይታ አገር በሆነች 2 ዓመት ውስጥ ፕሬዚዳንቷ ሳልቫኪር ምክትላቸው የሆኑት ሪክ ማቻርን የመንግስት ግልበጣ አስረውብኛል ብለው ከከሰሱ በኋላ አገሪቱ ወደ ከባድ ጦርነት ውስጥ ገብታለች። ጦርነቱ በተለይ የብሔር ቅርጽ በመያዙ በማቻር ኖር ማህበረሰብና በሳልቫኪር ዲንካ ጎሳ መካከል ጨካኝ የሆነ የዘር ግጭት ተከስቷል። የተባበሩት መንግስታት ድርጅት መርማሪዎች የዘር ማጽዳት ሳይካሄድ አይቀርም ብለው በማስጠንቀቅ አስገድዶ መድፈርና ረሃብ እንደ ጦር መሳሪያ ጥቅም ላይ ውለዋል። ሲቪሎችም በጅምላ ተገድለዋል ሲሉ አክለዋል። ከሁለት ዓመት በፊት የሰላም ስምምነት እንደገና ሲፈረም ሳልቫኪር ስልጣንን የሚያጋራ መንግስት ለመመስረትና በአፍሪካ ህብረት በሚቋቋም ፍርድ ቤት አስከፊ የተባሉትን ወንጀሎች ለመዳኘት ተስማምቶ ነበር። መንግስታቸው ግን እንዲህ አይነቱን ሂደት በማደናቀፍና ተጠርጣሪዎችን ለፍርድ የማቅረቡን ሥራ በማስተጓጎል በመከሰስ ላይ ይገኛል። የሶማሊያ መንግስት በአልሻባብ ላይ የሚያካሄደውን ዘመቻ በዋናነት የሚዘግብ የቴሌቪዥን ፕሮግራም ዛሬ ረቡዕ ጀምሯል። አዲሱ ቻነል ኤስኤንቲቪ በተባለው በሶማሊያ ብሔራዊ ቴሌቪዥን ስር የሚተላለፍ ሲሆን ኤስኤንቲቪ ዳልጂር ወታደሩ በመባል ተሰይሟል። የሶማሊያው ፕሬዝዳንት ሐሳን ሼክ መሐመድ ፕሮግራሙን በይፋ ካስጀመሩ በኋላ እንደተናገሩት ቻነሉ በሐዋሪጆቹ ላይ የሚደረገው ጦርነት አንዱ አካል ነው ብለዋል። ሐዋሪጅ ከእስልምና ያፈነገጠ ሰው እንደማለት ሲሆን መንግስት አልሸባብን ለመግለጽ ይጠቀምበታል። ዋናው አስፈላጊ ጉዳይ ትክክለኛ መረጃና ዜና ትክክለኛውን ሃይማኖት ትክክለኛውን ሪዮት ዓለምና ትክክለኛውን አርበኝነት እንዲሁም መሬት ላይ ያለውን ሁኔታ ለዙ መሳወቅ ነው ብለዋል ፕሬዝዳንቱ በስነ ስርዓቱ ላይ ባደረጉት ንግግር። ፕሮግራሙ በተለይ በአልሸባብ ስለ እስልምና ሃይማኖት የተሰጠው ትርጉም ትክክለኛው ትርጉም አለመሆኑን ለህዝቡ አስረግጦ ያስተምራል ብለዋል ፕሬዝዳንቱ አክለው። ይበንዲ እንዳለ ባለፉት 3 ወራት በተደረገ ዘመቻ የጸጥታ ኃይሎች 600 የአልሸባብ ተዋጊዎችን ሲገድሉ 1200 የሚሆኑትን ደግሞ ማቁሰላቸውን የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ዛሬ ተናግረዋል። የካቢኔያቸውን የመጀመሪያ 100 ቀናት ሪፖርት ያቀረቡት ጠቅላይ ሚኒስትር ባሬ አክለውም 68 መንደሮችን ከአልሸባብ ማስለቀቃቸውን አስታውቀዋል። አልሸባብ በበኩሉ አንዳንድ አካባቢዎችን መልሶ መቆጣጠሩንና በደርዘን የሚቆጠሩ የመንግስትና አጋር ወታደሮችን መግደሉን ይገልጻል። በሁለቱም ወገን የሚባለውን በገለልተኛ ወገን ማረጋገጥ አልተቻለም። አድማጮች ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያ በምሽት የፈጸመችው የአየር ድብደባ አንድ የሆስፒታል ማዋለጃ ክፍልን ሲመታ አዲስ የተወለደ ህፃን ሲሞት እናቲቱ ጉዳት ደርሶባታል ሲሉ የዩክሬን ባለስልጣናት ዛሬ አስታውቀዋል። ሚሳኤሉ ዛፖሮዤዥያ ውስጥ ቪልኒያንስክ በተባለች ከተማ በሚገኝ ሆስፒታል ውስጥ ያለ ሁለት ፎቅ የማዋለጃ ህንጻ ማውደሙን ባለስልጣናቱ ጨምረው ገልጸዋል። የአገሪቱ የአስቸኳይ ጊዜ አገልግሎት በበኩሉ የህፃኑን እናትና አንድ ዶክተርን ከህንጻው ፍርስራሽ ውስጥ ማውጣቱን አስታውቋል። ፕሬዚዳንት ቮሎዲሚር ዜሌንስኪ በቴሌግራም ባስተላለፉት መልእክት ሩሲያ ከሲቪሎችና ከሲቪል መገልገያዎች ጋር ጦርነቷን ቀጥላለች ብለዋል። ጠላት በአገራችን ላይ ላደረሰው ሰይጣናዊ ሥራ ሁሉ ተጠያቂ ይሆናል ብለዋል ዜሌንስኪ በመልእክታቸው። የአውሮፓ ፓርላማ ሩሲያን መንግሥታዊ ሽብር ፈጻሚ ብሎ መፈረጁን ዜሌንስኪ በደስታ ተቀብለዋል። ይህ በእንዲህ እንዳለ ትናንት ማክሰኞ የዩክሬን ባለስልጣናት አንድ በኪቭ የሚገኝን የሩሲያ ኦርቶዶክስ ቤተክርስቲያን ገዳም ድንገት ፈትሸዋል። ፍተሻው በሩሲያ ልዩ ቡድን ሊደረግ የሚችልን የሰርጎ ገብ እንቅስቃሴን ለመመከት ነው ተብሏል። በዩኔስኮ ድንቃድንቅ መዝገብ በሰፈረው ገዳም የተደረገው ፍተሻ አንድ ቄስ ስለ ሩሲያ መልካምነት በስብከታቸው ወቅት ማንሳታቸውን ተከትሎ የመጣ ነው ተብሏል። በመስኮቭ የሚደገፈው የሩሲያ ኦርቶዶክስ ቤተክርስቲያን የፑቲንን ወረራ በብርቱ በመደገፉ በዩክሬን የሚገኙ የሃይማኖቱ ተከታዮች ግንኙነታቸውን አቋርጠዋል። በመስኮቭ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የዩክሬን ባለስልጣናት በሩሲያ ኦርቶዶክስ ቤተክርስቲያን ላይ ጦርነት አውጀዋል ሲሉ ከሰዋል። በመጨረሻም አድማጮች፣ በአሜሪካ ቨርጂኒያ ግዛት ውስጥ በሚገኝ ወልማርት የገበያ ስፍራ ትናንት ማክሰኞ በተከፈተ ተኩስ ቢያንስ 6 ሰዎች መሞታቸውን የግዛቲቱ ፖሊስ አስታውቋል። ፖሊስ የሟቾችን ቁጥር ማረጋገጡንና ተኳሹም ከሟቾቹ አንዱ መሆኑን ቼሳፒክ የተባለው ከተማ አስተዳደር ዛሬ በማለዳ አስታውቋል። ተኳሹ እንዴት እንደሞተ ወይም አጠቃላይ በሱቁ ውስጥ ስለተከፈተው ተኩስ በተመለከተ ባለስልጣናት ዝርዝር መረጃ አልሰጡም። የወልማርት ዋና መስሪያ ቤት በበኩሉ በተከሰተው አሳዛኝ ሁኔታ በጣም ደንግጠናል ሲል አስታውቋል። ጉዳት ለደረሰባቸው ለማህበረሰቡና ለሰራተኞቻችን እየጸለይን ነው ሲል አክሏል። ከቨርጂኒያው ጥቃት ጥቂት ቀናት በፊት በኮሎራዶ በአንድ የምሽት ክለብ ውስጥ በተከፈተ ተኩስ 5 ሰዎች ተገድለው 18 ቆስለዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ላይ የሚቀርብላችሁን የረቡዕ ምሽት የህዳር 14 2015 ዓ.ም ተመረጥ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ርዕስ እንወሰዳችሁ። በናይሮቢ ስምምነት መሰረት ለትግራይ ተዋጊዎች ገለጻ የመስጠት ስራ እየተከናወነ መሆኑና በሁለት ቀናት ውስጥ እንደሚጠናቀቅ ዋና አዛዡ ተናገሩ። ዋና አዛዡ ሌተናንት ጀነራል ታደሰ ወረደ ለክልሉ መገናኛ ብዙሃን በሰጡት መግለጫ በቀጣይነት የክልሉን ተዋጊዎች ከግጭት ቦታዎች በማስወጣት ወደ ተዘጋጀላቸው ቦታ የማዘዋወር ስራ እንደሚከናወን አብራርተዋል። ከመከላከያ ሰራዊቱ ውጪ ያሉ ኃይሎች ከትግራይ ክልል ካልወጡ በስተቀር የከባድ መሳሪያዎች ትጥቅ መፍታት ሂደት አይከናወንም ያሉት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ መከላከያ ሰራዊቱ ይህን ኃላፊነቱን እንዲወጣ አሳስበዋል። በፊልድ ማርሻል ብርሃኑ ጁላ የተመራው የኢትዮጵያ ቡድን ህዳር 4 2015 ዓመተ ምህረት ከናይሮቢ ወደ አዲስ አበባ ከመጣ በኋላ ፊልድ ማርሻሉ በሰጡት መግለጫ ለስምምነቱ ያላቸውን ቁርጠኝነት መግለጻቸው አይዘነጋም። በተያያዘም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም ስምምነቱ በአስቸኳይ ተግባራዊ በማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላም ማስፈን በሚቻልበት ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን በትዊተር ገጻቸው ላይ አስፍረዋል። ኬኔዲ አባተ የነዚህን መረጃዎች ዝርዝር እንደሚከተለው ያሰማናል።
የደቡብ አፍሪካውን የሰላም ስምምነት ተግባራዊ ለማድረግ በኬንያ ናይሮቢ ከተፈረመው የማስፈጸሚያ ሰነድ በኋላ ለመጀመሪያ ጊዜ መግለጫ የሰጡት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ ወረደ የናይሮቢ ውይይት በጥሩ መግባባት የተካሄደ እንደነበር አብራርተዋል። ለክልሉ መገናኛ ብዙሃን ትናንት መግለጫ በሰጡበት ወቅት በትግራይ ክልል ላሉ የተለያዩ ችግሮች መፍትሄ የሚያመጣ ነው ያሉትን ስምምነቱን ተፈጻሚ ለማድረግ ቁርጠኝነታቸውን የገለጹት ሌተናንት ጀነራሉ በናይሮቢው ስምምነት መሰረት ለሚመሩት ተዋጊ ኃይል ገለጻ ወይም ኦሪንቴሽን የመስጠት ስራ እየተከናወነ መሆኑንና በሁለት ቀናት ውስጥ እንደሚጠናቀቅም ተናግረዋል።
ናይሮቢው ስምምነት ግዜ ሰሌዳ መሰረት ኦሪንቴሽን ሰራዊቱን ከሰራዊት ጋር ከሰራዊት አዛዦች ከታች ድረስ የመግባባት ሁኔታ ማለት ነው። ስለ ሰላም የጨረስ ነው ያለ ነው። ምናልባት በዚህ ሁለት ቀን ሙሉ በሙሉ እንጨርሳለን። እስከ ታይ ድረስ ሰላም ስምምነት ተግባራዊ ለማድረግ ኮድ ኦፍ ኮንዳክት አውጥተታል። እያንዳንዱ የኛውን ኮድ ኦፍ ኮንዳክት እንዲያውቁ አድርገናል። አመራሩም አባሉም
የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ከፍተኛ አዛዦች በተፈራረሙት በናይሮቢው የሰላም ስምምነት አፈጻጸም ሰነድ ላይ የትጥቅ ማስፈታት ሂደትን የሚዘረዝረው ተራ ቁጥር 2 በሁለቱም ወገን ለጦር ሰራዊቶች ገለጻ ከተደረገ በኋላ በአራት ቀናት ውስጥ ተዋጊዎች ከግጭት ቦታዎች ለቀው እንደሚወጡ ይጠቅሳል። ሌተናንት ጀነራል ታደሰም ቀጣዩ ተግባራቸው ይህ እንደሚሆን አብራርተዋል።
ከዛ ቀጥሎ ወደ ሰራዊት ዲስኢንጌጅ አርጎ ማለት ተላቆ ካለበት ቦታ የውጊያ ግንባሮችን የማጠፍ ወይም የማፍረስ እና ሰራዊቱ ወደ ተቀመጠለት ቦታ አለ እሱ ጨርሰናል። የማን የት ይንቀሳቀሳል የሚለው ወደዛ የማጓጓዝ ጉዳይ ነው። ይሄ ደግሞ ከዚህ ተከታትሎ የሚጀምር ነው የሚሆነው። የሎጂስቲክስ አቅማችን የማጓጓዝ አቅማችን እስከፈቀደ ድረስ በአንድ ጊዜም ልናነሳው እንችላለን ምናልባት የተወሰኑ ቀናት ውስጥ ይሆናል የማጓጓዝ።
በፕሪቶሪያው እና በናይሮቢው ስምምነቶች ግልጽ ያልሆኑ ጉዳዮች መኖራቸውንም ያብራሩት ዋና አዛዡ እነዚህ ክፍተቶች ለግጭት መነሻ እንዳይሆኑ በአስቸኳይ የፖለቲካ ውይይት በማድረግ እልባት መሰጠት አለበትም ብለዋል።
አንዳንዶቹ በሁለቱም ዶክመንት ክሊር ያልሆኑ ያልተደረጉ ነገሮች አሉ። ሞር ኦፍ ፖለቲካል እንትኑ ፈጥኖ ተጀምሮ መፍታት ያለበት ሊፈታቸው የሚገባ በስምምነቱ መሰረት በክልል ውስጥ ያለ መስተዳደር አለ። ስለዛ ትንሽ የተባለ አለ። ሎካል መስተዳደሮች ግን አሉ። በየዞኑ በየወረዳው የቀበሌው ያምሩ እነዚህ እንዲቀጥሉ ተፋ የሚደረገው እንጂ እነዚህ እንዲፈርፋደሉ ሰራዊቱ ነው ዲስኢንጌጅ የሚያደርገው እንጂ ሲቪል መስተዳደሩ ዲስኢንጌጅ የሚያደርገው የለም። ይቀጥላል። የእነዚህ ደህንነት የሚመለከት በቀጣይ እንትን መደረግ አለበት። ፖለቲካል ዲያሎጉ የመፈታት ያለበት መፍጠን ያለበት ይሆናል። በዘገየ ቁጥር ለኮንፍሊክት መነሻ ሊሆን ይችላል።
የናይሮቢው የሰላም ስምምነት ማስፈጸሚያ ሰነድ እንደሚያመለክተው የከባድ መሳሪያዎች ትጥቅን የማስፈታት ሂደት የውጭ ኃይሎችንና ከኢትዮጵያ መከላከያ ሰራዊት ውጪ የሆኑ ኃይሎችን ከትግራይ ክልል ከማስወጣት ሂደት ጋር ጎን ለጎን የሚከናወነው። ከመከላከያ ሰራዊቱ ውጪ ያሉ ኃይሎች ከትግራይ ክልል ካልወጡ በስተቀር የከባድ መሳሪያዎች ትጥቅ መፍታት ሂደት አይከናወንም ያሉት የትግራይ ተዋጊዎች ዋና አዛዥ ሌተናንት ጀነራል ታደሰ መከላከያ ሰራዊቱ ይህን ኃላፊነት እንዲወጣ አሳስበዋል። በፊልድ ማርሻል ብራኑ ጁላይ ተመረው የኢትዮጵያ ተደራዳሪ ቡድን ህዳር 4 2015 ዓ.ም ምረት ከናይሮቢ ወደ አዲስ አበባ ከተመለሰ በኋላ ፊልድ ማርሻሉ በሰጡት መግለጫ ለስምምነቱ ያላቸውን ቁርጠኝነት መግለጻቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም በቅርቡ ለህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት መንግስታቸው ለስምምነቱ ተፈጻሚነት እንደሚሰራ መናገራቸው ይታወቃል። በተያያዘ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ግጭቱን ለማቆም የተደረሰውን ስምምነት በአስቸኳይ ተግባራዊ በማድረግ አስፈላጊነትና በሰሜን ኢትዮጵያ ዘላቂ ሰላምን ማስፈን በሚቻልበት ጉዳይ ላይ መወያየታቸውን በትዊተር ገጻቸው ገልጸዋል። ሚኒስትሩ በዛሬው ትዊታቸው ዩናይትድ ስቴትስ በአፍሪካ ህብረት መሪነት የሚካሄደውን ሂደት ለመደገፍ ቁርጠኛ ነች ብለዋል። የሁለቱን አካላት ውይይት በማስመልከት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢትዮጵያ መንግስት በትግራይ በአፋርና በአማራ ክልሎች የሰብአዊ እርዳታ አቅርቦት ለማድረስና መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እየሰራ ላለው ስራ ሚኒስትሩ አንቶኒ ብሊንከን እውቅና እንደሚሰጡ ለጠቅላይ ሚኒስትሩ መግለጻቸውን አስታውቋል። በተጨማሪም የውጭ ኃይሎችን መውጣትና የትግራይ ኃይሎችን ትጥቅ መፍታት ጨምሮ የሰላም ስምምነቱን በፍጥነት ተግባራዊ የማድረጉን አስፈላጊነትም ለጠቅላይ ሚኒስትር አብይ በአጽንኦት እንዳነሱላቸውም ነው መግለጫው ያመለከተው። ከኢትዮጵያ መንግስት በኩል ግን ውይይቱን በተመለከተ እስካሁን በይፋ የተሰጠ መግለጫም ይሁን አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ በኩል የኢትዮጵያ አየር መንገድ ዋና የግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ለሀገር ውስጥ መገናኛ ብዙሃን ለኢትዮጵያ ዜና አገልግሎት በሰጡት መግለጫ የኢትዮጵያ አየር መንገድ ወደ ትግራይ ክልል ተቋርጦ የነበረውን ወይም የቆየውን መደበኛ በረራ ለመጀመር ዝግጅት ላይ መሆኑን አስታውቀዋል። በዚህ በመግለጫቸው ላይ እንደተጠቀሰው በሁለት በመቀሌና በሽሬ የሚገኙ አየር ጣቢያዎች ወይም አየር መንገዶች በጥሩ ሁኔታ ላይ የሚገኙ በመሆናቸው በረራ ወደዚያ እንደሚጀምሩ አስታውቋል። ባልደረባችን ኬኔዲ አባተ በቀጥታ ከአየር መንገዱ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ነው። ከተሳካ ይዘን እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት የራዲዮ በቴሌቪዥን ስርጭታችንን ነው። የሰማችሁት ለዕለቱ ያዝነውን የአብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ወሎ ነው የምናልፈው። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ሀርቡ ከተማ የሚገኙ ተፈናቃዮች ያለ ምንም መጓጓዣ አቅርቦት ወደ ሌላ ቦታ እንዲዛወሩ እንደተነገራቸው ለአሜሪካ ድምጽ አስተያየታቸውን የሰጡ ተፈናቃዮች ተናግረዋል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ቅሬታውን አልተቀበለውም። አስቴር ምስጋናው ናት ተፈናቃዮቹን ያነጋገረቻቸው። ሙሉ ዘገባው እንደሚከተለው ይቀርባል።
ከኦሮሚያ ክልል ምስራቅ ወለጋ አካባቢ ተፈናቅለው መጀመሪያ ባህር ዳር ከተማ ከዚያም ደቡብ ወሎ ሀርቡ ከተማ ወደሚገኘው መጠለያ ጣቢያ ከገቡ ከአምስት ወር በላይ ማስቆጠራቸውን የሚናገሩት ስማቸው እንዲጠቀስ ያልፈለጉ አንድ ተፈናቃይ የአጠቃላይ ተፈናቃዮች ቁጥር 6000 እንደሚደርስ ይናገራሉ። የሚሰጣቸው እርዳታ እንደሚቆራረጥ ገልጸው ሰሞኑን ደግሞ ያለ መጓጓዣ አቅርቦት ወደ ሌላ ቦታ እንዲዛወሩ እንደተነገራቸው ተናግረዋል።
አሁን መንግስት ማሳትም ተወ፣ እርዳታ ማድረግም ተወ። አሁን ህብረተሰቡ 300 ብር በቃ ኮንትራት መኪና እየፈለገ መልሶ ወደ ጃሪ እየሄደ ነው። አሁን ህብረተሰቡ እንደምታየው ጓዙን በኮንትራት መኪና በቃ ብሩን እየጨፈጨፈ
ሌላው ስማቸው እንዳይጠቀስ የጠየቁንና እንደቀደሙት ተፈናቃይ በስልክ አስተያየታቸውን የሰጡን ግለሰብ ያለ መጓጓዣ ወደ ተባለው መጠለያ ለመሄድ እንደሚቸገሩ ተናግረዋል።
ታዝክ ታናሽና ያው ላይ አይቀምጣል ሀገር ይዛሉ ያው ወደ ዘርዛ ያለው አካባቢ ሽጉኖ ተነሳ ኮንትራት ምንም ይያዙ ተነሳ እኛ ብዙ ግለሰብ የሚሆን ሰው እዙ ሀገራችን ብለም አተምን ነው ምን ሄደው ስለ ብዙ ቀርተናል ያው መላካረጉልን እንደሄድነው ነው።
የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት የቅድሚያ ማስጠንቀቂያና ምላሽ ቡድን መሪ አቶ መሐመድ ሰይድ በተፈናቃዮቹ የቀረበውን ቅሬታ አይቀበሉትም።
ተፈናቃዮቹ መጥተው ሀርቦ ከተማ ላይ ነበር በፊት ሰፍረው የነበረው። ስለዚህ ለጊዜው ቴክኒክና ሙያ የሀርቡ ቴክኒክና ሙያ ባዶ ስለነበር በትምህርት እየሰጠ ስለነበር ሰኔ ወቅት ላይ ስለነበረ እዛ እንዲገቡ ተደርገዋል። አሁን ግን ቴክኒክና ሙያው ትምህርት መጀመር አለበት። ስለዚህ ይህንን ትምህርት ለማስጀመር እዚሁ ዞን ላይ ሌላ ቦታ ላይ ክፍት የሆነ ቦታዎችን ካገኘን በኋላ ጽዳት አጸድተን ቦታዎቹን አመቻችተን ጥበቃ ተዘጋጅቶ ወደዛ ቦታ ላይ እንዲሄዱ መኪና መንግስት አመቻችቶ ከዛ እያንቀሳቀሳቸው ነው የሚገኘው። በእርግጥ ይህን መንግስት መኪና ማመቻቸት እንኳ ባይችል በእጃቸው ላይ ወደ 12,000 ብር የተሰጠ በአካውንታቸው ገቢ የሚሆን በየወሩ 4,000 ብር በፓርትነሮች የተሰጠም ስላለ ይህንም በራሳቸው አፎርድ ማድረግ ይችላሉ። ግን የተለያዩ እንግልቶችና ሌሎች ነገሮች እንዳይደርሱ በሚል ከዞን ትራንስፖርት መምሪያ ጋር በመሆኑ ትራንስፖርት ተመቻችቶ ወደ ተውለደሪያ አካባቢ ሽፍት እያደረግን ነው ያለ ነው። ትራንስፖርት አልተመቻችልንም የሚለው ስህተት ነው። ከአሁን በፊት ወደ 7 መኪና ተፈናቃዮች ገብተዋል። አሁንም ዛሬም ቢሆን 7 መኪና ተልቋል ቦታው ላይ በአግባቡ ሬጅስተር እየተደረጉ ወደዚህ እንዲመጡ እየተደረገ ያለበት ሁኔታ ነው ያለው።
አቶ መሐመድ ከመጠለያ ጣቢያዎች በየሰው ቤት ተጠግተውና በመጠለያ ጣቢያ ውስጥ 43,000 የሚሆኑ ተፈናቃዮች መኖራቸውን ገልጸው ከ90% በላይ የሚሆኑት ከተለያዩ የኦሮሚያ ክልል የመጡ መሆናቸውን ገልጸዋል። በተጨማሪም ዛሬ እስካነጋገርናቸው እለት ድረስ በየቀኑ 1,000 የሚሆኑ ተፈናቃዮች ወደ ዞኑ እየገቡ መሆኑን የጽፈት ቤቱ ኃላፊ አቶ መሐመድ ሰይድ ተናግረዋል። በአማራ ክልል በአሁኑ ሰዓት ከ6,000 በላይ ተፈናቃዮች እንደሚገኙ ከክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የተገኘው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በኢትዮጵያ የሚገኙ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ሌላ የአፍሪካ ሀገር ነው የምናልፈው። ወደ ምዕራብ አፍሪካ ነው የምንሄደው። የምዕራብ አፍሪካ መሪዎች በቀጠናቸው በተስፋፋው ሽብርተኝነትና በተባባሰው የደህንነት ችግር ላይ ለመነጋገር ትላንት ማክሰኞ አክራ ላይ ስብሰባ ተቀምጠዋል። ቤኒን፣ ቡርኪና ፋሶ፣ አይቨሪ ኮስት እና ቶጎን የሚያካትተው የአፍሪካ ተነሳሽነት አባላት የተነጋገሩበት ከሳህል ተነስቶ ወደ አካባቢያቸው የተዛመተውን ሽብርተኝነት ለመከላከል በሚቻልበት ሁኔታ ላይ ነው። የሩሲያ ተጽዕኖ እየጠነከረ ሲመጣ አውሮፓውያን ኃይሎች አካባቢውን ለቀው እየወጡ ነው። በኬንት መንሻ ከአክራ የተጠናቀረ ዘገባ ነው። ደረጀ ደስታ እንደሚከተለው ይዞታል።
የአክራ ተነሳሽነት 7 የምዕራብ አፍሪካ አገሮች ከቡርኪና ፋሶ፣ ኒጀር በኩል በሰሜኑ የድንበሮቻቸው አቅጣጫ እየጨመረ የመጣውን እስላማዊ ታጣቂዎች ጥቃት በጋራ ለመከላከል የፈጠሩት የደህንነት ማስጠበቂያ ትስስር ነው። ሽብርተኝነትን ለመዋጋት በከፍተኛ መሪዎች ደረጃ የመጀመሪያው በሆነው የአክራ ተነሳሽነት ጉባኤ ላይ ንግግር ያደረጉት የጋናው ፕሬዝዳንት ናና አኩፎ አዶ እየጨመረ የመጣውን ሽብርተኝነት በጋራ ለመዋጋት ለአባል አገራት ተባብሮ መስራቱ አስፈላጊ ሆኖ መገኘቱን ተናግረዋል።
West Africa continues to suffer from the effects of the scourge of terrorism and violent extremism.
ምዕራብ አፍሪካ በሽብርተኝነትና በአመጽኝነት እየተሰቃየች መሆኑን እንደቀጠለ ነው። ሽብርተኝነት በአካባቢው በፍጥነት እየተስፋፋ ነው። ዛሬ በአካባቢው በሚያደርጉት እንቅስቃሴ ስኬት አገኘን በሚል የተደፋፈሩት የአሸባሪ ቡድኖች አዳዲስ የሽብር እንቅስቃሴዎችን የሚያራምዱባቸውን ሌሎች አካባቢዎች እየፈለጉ ነው። ይህም ስኬታቸው ሽብርን ከሳህል ወደ ደቡብ አፍሪካ የባህር ዳርቻና ወደ ምዕራብ አፍሪካ እንዲሸጋገር አድርጓል። አክራ ኢኒሼቲቭ በሚል ተቋቋመው ይህቅድ ይህን ከሳህል እስከ ደቡብ አፍሪካ ባህር ዳርቻ ድረስ ያለውን የሽብርተኝነት እንቅስቃሴ መዛመት ለመክታት ነው።
የጋናው መሪ አገሮቹ የራሳቸው ተነሳሽነት የሚኖራቸው ቢሆንም የውጭ አጋሮቻቸው እንዲረዷቸው ግን ያስፈልጋል ብለዋል።
Our assessment points to the fact that support from members of the international community will be needed.
የደረስንበት ግምገማ ከዓለም አቀፉ ማህበረሰብ አባላት ድጋፍ እንደሚያስፈልግ ይጠቁማል። ይሁን እንጂ በአገር አቀፍ ደረጃ ያለውን ኃላፊነታችንን ለመወጣት የምናደርገውን ጥረት የሚያከብሩ ዓለም አቀፍ አጋሮችን በማሳተፍ በራሳችን በኩል የሚፈለግብንን ከፍተኛውን ኃላፊነት ለመሸከም ባለን ቁርጠኝነት ጸንተናል።
እንደ እንግሊዝ፣ ፈረንሳይና ጀርመን የመሳሰሉት ምዕራባውያን አገሮች ሰላም አስከባሪ ኃይሎቻቸውን ከማሊ ያወጡ ሲሆን በምዕራብ አፍሪካ የተበላሸውን የጸጥታ ሁኔታ የበለጠ ሊያባብሰው እንደሚችል ተገምቷል። የእንግሊዝ ጦር ኃይሎች ሚኒስትር ጄምስ ሂፒ በበኩላቸው እንግሊዝና ሌሎች የምዕራብ አገሮች ከምዕራብ አፍሪካ አገሮች ጋር ጽንፈኝነትና ሽብርተኝነትን በመዋጋት አጋር ሆነው መስራቱን የሚቀጥሉበት ሲሆን ችግሮቻቸውን እንዴት መፍታት እንዳለባቸው የማይነግሯቸው መሆኑን ገልጸዋል።
I'm acutely aware that there is a security challenge.
የደህንነት ፈተና መኖሩን ጠንቅቄ አውቃለሁ። የብሪታንያ ወታደራዊ ኃይሎች በአክራው ኢኒሼቲቭ ውስጥ ካሉት ከብዙዎቹ አገሮች ጋር ጥሩ ግንኙነት ስላላቸው እነሱንም ለመጠቀም ዝግጁ ነን። ይህ በምዕራብ አፍሪካ አካባቢ ያለ ችግር በመሆኑ መፍትሄ ለመስጠት መፈለጎ ትክክል ነው። ነገር ግን እዚያ ያለው አለመረጋጋትና የደህንነት ችግር በእኛ በአውሮፓም ላይ ከፍተኛ ተጽዕኖ ስላሳደረ እኛም በምንችለው መንገድ እርሶን ለመርዳት ዝግጁ መሆናችን ተገቢ ነው።
በአክራ የደህንነት ፖሊሲ ምርምር ተቋም የዓለም አቀፍ ግንኙነትና በደህንነት ጉዳዮች የተካኑት አዳም ቦና ለአሜሪካ ድምጽ እንደተናገሩት መሪዎቹ ተራዎቹን ዜጎች እስካላሳተፉ ድረስ በምዕራብ አፍሪካ የሚደረገው የጸረ ሽብር እንቅስቃሴ ምንም ትርጉም አይኖረውም ይላሉ።
We cannot just get up and end it. There has to be proper measures put in place.
ዝም ብለን ተነስተን ልንጨርሰው አንችልም። ትክክለኞቹ እርምጃዎች መወሰድ አለባቸው። በመሪዎች በኩል ፈቃደኝነት ሊኖር ይገባል። ነገር ግን ዜጎች አንድ ነገር አስፈጻሚዎች ደግሞ ሌላ ነገር ሲያደርጉ ከፍተኛ የግንኙነት ክፍተት ተፈጥሯል። ያለ ህዝብ ተሳትፎ ሽብርተኝነትን መዋጋት አትችልም። እናም እነሱ የሚያደርጉት ያንን አይደለም።
አሁን ደግሞ እስቲ ወደ ብሪታንያ እንሰዳችሁ። የብሪታንያ ኢኮኖሚ በሚቀጥለው ዓመት በ0.4 ከመቶ እንደሚቀንስ ተገለጸ። ይህም ከባለጸጎቹ የቡድን 7 ሀገሮች ከሁሉም ከፍተኛ መሆኑን የኢኮኖሚ ትብብርና ልማት ድርጅት አስታውቋል። ከለንደን የአሜሪካ ድምጹ ሄነሪ ሬጅውል ያጠናቀረው ዘገባ ነው። በዛ ዘገባ መሰረት ዓለም አቀፋዊ የምጣኔ ሀብት ይዞታ ከሰሞኑ ከነበረው ፖለቲካዊ ትርምስ ጋር ተዳምሮ የእንግሊዝን ኢኮኖሚ እንደጎዳው ተንታኞች ይናገራሉ። ቆንጅታየ ዝርዝሩን ታሰማናለች።
የወይዘሮ ሄሊ ግሬይ ቤተሰብ ለገና ለክሪስማስ በዓል እየተዘጋጀ ነው። ልጆቻቸው በየጠኑ በዓሉ መጣ እያሉ ደስ ብሏቸው ይጠብቃሉ። እሳቸው ግን ጭንቀት ላይ ነው ያሉት።
Some having to make sure I've got money for gas and electric. I physically
ለጋዝ እና ለኤሌክትሪክ የምከፍለው ማሰብ አለብኝ። ምንም ለማድረግ የምችል አይመስለኝም። በቃ ለክሪስማስ ምንም አያገኙም ማለት ነው።
ይህንን የሄሊ ግሬን ጭንቀት በመላው ብሪታንያ ያሉ ቤተሰቦች ይጋሩታል። የህዝቡ የኑሮ ደረጃ በቀጣዮቹ 2 አመታት እንደ አውሮፓውያን አቆጣጠር በ1956 የኑሮ ደረጃ በሰነድ መያዝ ከጀመረ ወዲህ ታይቶ በማያውቅ መጠን እንደሚያሽቆለቁል ተተንብዮአል። የምግብ ባንክ የሚባሉት የምግብ እደላ ግብረሰናይ ተቋማት የርዳታ ፈላጊው ቁጥር በዚህ ደረጃ ደርሶ አይተን አናውቅም እያሉ ነው። ሻርለት ሂል ፌሊክስ ፕሮጀክት ፉድ ባንክ የሚባል የምግብ እደላ ተቋም አስተዳዳሪ ናቸው። እንዲህ ሲሉ ያስረዳሉ።
It used to be that those were people on the margins of society who couldn't access a kitchen, you know.
ድሮ ድሮ እንደሚታወቀው እርዳታ የሚያስፈልጋቸው ችግር ላይ ያሉ የሚያበስሉት ማዕድ ቤት የሌላቸው ሰዎች ነበሩ። አሁን ስራ ላይ ሆነው ለማብሰያቸው የጋዙንም ሆነ የኤሌክትሪኩን ክፍያ መክፈል የማይችሉ ሰዎች አሉ። እነሱም እርዳታ ያስፈልጋቸዋል።
ችግሩ እየተባባሰ መሄዱ አይቀርም። የግብር ክፍያው ጨምሯል። መንግስት ወጪዎቹን እየቀነሰ ነው። የብሪታንያ መንግስት ችግሩን ያመጡት የኮቪድ-19 ወረርሽኝና ሩሲያ እንደሆኑ ነው የሚናገረው። የፋይናንስ ሚኒስትሩ ጀረሚ ሃንት ያስረዳሉ።
The lasting impact on supply chains has made goods more expensive and fuel.
አቅርቦት ማጓጓዣው ሰንሰለት ላይ የተፈጠረው ጫና የሸቀጥ ዋጋ ይበልጥ እንዲወደድ አድርጓል። ግሽበቱን ከፍ አድርጎታል። ሁኔታውን ያባባሰው ደግሞ ሩሲያ የፈጠረችው የኃይል ምንጭ ወይም የኤነርጂ ቀውስ ነው።
ቀውሱ ዓለም አቀፋዊ ሆኖ ሳለ ብሪታንያ የራሷ የሆኑ ችግሮች እንዳሏት የቻታም ሃውስ ተንታኙ ጃን ካምፕነር ያስረዳሉ።
They are compounded in Britain by a series of ideologically driven
ግጭቶች ዓለማዊ ምሪት ይዘው የሚጓዙና ቃታቸው በጣም አጣያቂ የሆኑት መንግስታት ናቸው። ያም በመጨረሻው የሊስትረስን አስተዳደር በ45 ቀኑ እንዲወገድ አድርጓል።
የቀድሞዋ ጠቅላይ ሚኒስትር ሊስትረስ የግብር ክፍያዎችን ለመቀነስና የመንግስት ወጪዎችን ለማሳደግ የነበራቸው እቅድ የፓውንድን አቅም እንዳዳከመው የብድር ወጪዎችንም እንዲያሻቅቡ ማድረጉና በኋላም ፍራቸውን እንዲለቁ እንዳስገደዳቸው ይታወሳል። ሆኖም ሀገሪቱ የሳቸው እቅድ ካስከተለው ጉዳት አልተላቀቀችም። ለንደን ለመጀመሪያ ጊዜ በአውሮፓ ትልቋ የአክሲዮን ገበያነት ስፍራዋን ባለፈው ሳምንት በፓሪስ ተነጥቃለች። ተንታኞች ብሪታንያ በራሷ ላይ ያመጣቻቸው ችግሮች እንዳሉ ነው የሚናገሩት። ከአውሮፓ ህብረት መውጣትን መምረጧ በንግዱ ዘርፍ አዳዲስ ችግሮች ደቅነውባታል። የአይብ ውጤቶች አምራቹ ነጋዴ ሳይመን ስፐረር ከአውሮፓ ገበያ ያተርፉ የነበረውን 285,000 ዶላር በአንድ ሌሊት እንደከሰሩ ይናገራሉ። ዘንድሮ ግን ኩባንያቸውን ከአውሮፓ ገበያ ጋር ግንኙነት ላለው ተለቅ ያለ ተፎካካሪ ኩባንያ ሸጠውታል።
We no longer have access to you.
አውሮፓ ህብረት ወጥተናል። ስለዚህ ሌላ መፍትሄ መፈለግ ነበረብን።
እንግሊዝ ከአህጉራዊው ህብረት መውጣቷ ኢኮኖሚዋን እንዳቀጨጨው ተንታኙ ጃን ካምፕነር ያስረዳሉ።
It was camouflaged by the pandemic in 2020 and 2021.
So the 2020 እና 2021 የኮቪድ-19 ወረርሽኝ ስለነበር በቀጥታ ከብሬክሲት በተያያዙ ሳኒዎች ምክንያት የመጣው ጉዳት ምን ያህል እንደሆነ ጥርት ብሎ ሊታወቅ አልቻለም ነበር። አሁን ግን ዘግይቶም ቢሆን እየታየ ነው።
ጠቅላይ ሚኒስትር ሪሺ ሱናክ በበኩላቸው ከአህጉራዊው ህብረት መውጣታችን ጠቅሞናል ባይ ናቸው።
I voted for Brexit. I believe in Brexit. And I know
Brexit and the freedoms institutionallo አምንበታለሁ። Brexit ለሀገሪቱ ትልቅ ጥቅም ማምጣት እንደሚችል አሁንም እያመጣ መሆኑን አውቃለሁ።
መንግስታቸው አሁን ወገባችንን ተጠበቅ ካደረግን የኢኮኖሚ ድቀቱን ጊዜ እናሳጥረዋለን ይላል ነው። በሚሊዮኖች ለሚቆጠሩ ዜጎች ግን የገና ድባብ እንደፊቱ አይደምቅም። መጪዎቹ አመታትም ቀላል አይሆኑም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። አሁን ከምሽቱ 3 ሰዓት ከ33 ይላል የስቱዲዮ ሰዓታችን። ሰሞኑን እንደምናደርገው ሁሉ የዓለም ዋንጫ አሁን ያለውን ሁኔታ ለመረጃ ወደናንተ ለማድረስ ሀብታሙ ስዩምን ባልደረባችንን እዚህ ስቱዲዮ ጋብዘናል። ወደዛው ነው የምናልፈው። አፍካሙ ስዩም ወደ ስቱዲዮ እንኳን ደህና መጣለ። ስፖርታዊ እለታዊ መረጃዎች እኔ እንኳን በጥልቀት አንተ ወደምት አቀርበው የስፖርት ትንታኔ ወይም የእለቱ ዘገባ አልገባም። ግን ከመጀመሩ በፊት ያለም ዋንጫ አርብ ዕለት በነበረው ዝግጅታችን የተለያዩ አስተያየቶችን ጠይቀን ነበር። በስፖርት ውስጥ ያሉ ኳስ ተጫዋቾችን፣ አሰልጣኞችን ብዙዎቹንና ምን ተጠብቃላችሁ ስንላቸው የአርጀንቲናን ቡድንና ብራዚል ቡድን ያሸንፋል የሚል ግምት እንደነበራቸው ምክንያቱም የሴኔጋል ተጫዋች በመጎዳቱ ምክንያትና እስካሁን ያሉት ዛሬ 3ኛ ቀን ነው 4ኛ ቀን እስካሁን ያሉት
መረጃዎች ምን ይመስላሉ? እሱን ጨምረ ለምሽቱ ያስከውን አካፍለን። እኔ ከካሜራ ዞር ልበል ወደ አንተ ልለፍ።
አመሰግናለሁ ጽዮን። እንደምንላችኋል አድማጮቻችን፣ እንዲሁም ተመልካቾቻችን፣ የኳታሩ ዓለም ዋንጫ ያልተጠበቁ ውጤቶች እየተመዘገቡበት ይገኛል። ዛሬ በተደረጉ ጨዋታዎች የብዙሃን መነጋገሪያ የነበረው የጀርመንና የጃፓን ጨዋታ ነበረ። ጃፓን የአራት ጊዜ ዓለም ዋንጫ አሸናፊዋ ጀርመንን 2-1 አሸንፋለች። ጃፓን እንግዲህ በ33ኛው ደቂቃ ጀርመን በኤልኬ ጎድጎን የጎል ቅድሚያውን ብታገኝም ጃፓን ከረፍት መልስ ጠንክራ በመግባት በሬቱ ዱዋንና ታኩማ ሳኑ ሁለት ጎሎች ያልተጠበቀ አሸናፊ ሆናለች። ትናንት የተደረጉ ጨዋታዎችን በወፍ በረር ለመቃኘት ያክል ዴንማርክና ቱኒዚያ፣ ሜክሲኮና ፖላንድ 0-0 አቻ ወጥተዋል። በሁለቱ ጨዋታዎች የታየው የግብ ድርቅ ግን ምሽት ላይ በተገናኙት ፈረንሳይና አውስትራሊያ ጨዋታዎች የተሻረ ይመስላል። በዚህ ጨዋታ ፈረንሳይ 4-1 አውስትራሊያን አሸንፋለች። በዚህ ጨዋታ የጎል ማግባቱን እድል ቀድማ ያገኘችው አውስትራሊያ ነበረች በክሬግ ጎድዊን አማካኝነት በ9ኛው ደቂቃ። ሆኖም የፈረንሳይ ብሔራዊ ቡድን ጨዋታውን በማጋጋል ኦሊቨር ግራውድ ሁለት ጎሎችን ሲያስቆጥር አድሪያን ራቢዮት፣ ኬሊያን ምፔፕ አንድ ጎሎችን በማስቆጠር ፈረንሳይ ባለድል እንድትሆን አድርገዋል። ዛሬ ከሰዓት በኋላ እንዲሁ ሌሎች ጨዋታዎች ተደርገዋል። ሞሮኮና ክሮሺያ ተገናኝተዋል። ሁለቱም ጠንካራ ፉክክር ካደረጉ በኋላ ምንም ጎል ሳይቆጠር አቻ ለአቻ ወጥተዋል። አመሻሹን ስፔንና ኮስታሪካ ያደረጉት ጨዋታ እንዲሁ አነጋጋሪ ሆኖ ውሏል። 22ኛው ዓለም ዋንጫ ከተጀመረ ወዲህ ከፍተኛ የሚባል ጎል በኮስታሪካ ላይ ተቆጥሯል። ስፔን በኮስታሪካ መረብ ላይ 7 ጎሎችን በማገናኘት በጨዋታውም የበላይነትን በመያዝ ይህንን ውድድር የዛሬው እንግዲህ ሀብላ ጀምራለች። ፍራን ቶሬዝ ለስፔን 2 ጎሎችን ሲያስቆጥር የቡድኑ አጋሮቹ ዳኒ ኦልሞ፣ ማርኮ አሰኒዮስ፣ ጋቢ ካርሎስ ሶሌርና አልቫሮ ሞሮታ 5 ጎሎችን በተከታታይ በማስቆጠር እንግዲህ በዓለም ዋንጫ ውስጥ ሌላ ታሪክ ጽፈዋል። ከዓለም ዋንጫ ጋር የተገናኙ ሌሎች ጉዳዮችን ለማነሳሳት ያክል በዓለም ዋንጫ ታሪክ የመጀመሪያዋ ሴት ዳኛ የሆኑት ስቴፋኒ ፍራምፖርት ትናንት አንድ ጨዋታ በአራተኛ ዳኝነት አጫውተዋል። ጨዋታው ደግሞ በሜክሲኮና በፖላንድ መካከል የተደረገ ነበረ። እሳቸው ዘንድሮ በዳኝነት ከሚያገለግሉ 3 ሴት ዳኞች መካከል አንዷ ናቸው። አንድ ጉዳይ ደግሞ እንጨምር። በዛሬው ዕለት እንግዲህ የቪኦኤ ዘጋቢዎች ከዳካር ባደረሱን መረጃ መሰረት በሴኔጋል የማሊያ ሽያጭ በእጅጉ ተጧጡፏል። ሆኖም ተመሳስለው በተሰሩ ማሊያዎች ምክንያት ግን የሀገሪቱ የስፖርት ፌዴሬሽን ትልቅ ችግር ውስጥ እንደገባ እየተነገረ ነው። ፌዴሬሽኑ ማሊያውን በ$70 ነው የሚሸጠው። ሆኖም ግን የሴኔጋል መንግስት 35,000 ተመሳስለው የተሰሩ ማሊያዎችን መያዙን አስታውቋል። ሆኖም ኳስ አፍቃሪያን የትክክለኛውን ማሊያ ዋጋ በእጅጉ ውድ ስለሆነ ተመሳስለው የተሰሩትን ከመግዛት ውጪ አማራጭ እንደሌላቸው እየተናገሩ ይገኛሉ። ሲሆን የዛሬ የስፖርት መረጃዎችን ከማጠናቀቃችን በፊት በነገው ዕለት የሚደረጉ ጨዋታዎችን እንንገራቸው። ስዊዘርላንድና ካሜሩን፣ ራጋይና ደቡብ ኮሪያ፣ ፖርቹጋልና ጋና እንዲሁም ብራዚልና ሰርቢያ በነገው ዕለት ይጫወታሉ። ቀደም ብለሽ እንግዲህ ያልተጠበቁ ውጤት ብለሽ ያነሳሽው አለ። በትናንትናው ዕለት አርጀንቲናና ሳውዲ አረቢያ ገጥሞ ነበረ። እጅግ የተጠበቀችው ቀደም ብለንም ስናወራ ነበረ አርጀንቲና ነበረች። ሆኖም የኳስ አንደኛው ውበት ደግሞ ያልተጠበቁ ውጤቶች መመዝገባቸው ነው እና ሳውዲ አረቢያ 2-1 በማሸነፍ ባለ ድል ሆናለች። የብራዚልን ጉዳይ ነገ እንከታተላለን ማለት ነው። ይሄን ያሉ መረጃዎች።
አዎ፣ የሳውዲ አረቢያ መንግስትም በዚህ ደስታውን ዛሬ ስራ የለም አይደል? ዛሬ ስራ ነጻ ተደርጓል። ዜጎቿን ተደስቷል። የሳውዲ አረቢያ መንግስትም እንግዲህ በነገው ምሽት በአርብ ምሽት ደግሞ አንድ አሰልጣኝ ለትንታኔ ይዘህ እንደምትመጣ ስትነግረኝ ነበር ቅድም።
አሁን እንግዲህ ቀደም ብለን ትናንትና ማስታወቀናችኋል የተለያዩ ባለሙያዎችን በስፖርቱ ጉዳይ እየጋበዝን የዓለም ዋንጫን በተለያየ መንገድ እናያለን ብለናል። አርብ ዕለት የሳምንቱ ጨዋታዎች መገባደጃ ምክንያት በማድረግ አንድ ታዋቂ አሰልጣኝን ይዘን በስልክ መስመር እንገናኛለን ማለት ነው።
አሁን ትሄዳለህ ወይስ ተጋባዥ ነው? ከኔ ጋር ቀሪውን ፕሮግራም ታስተዋውቃለህ?
የዛሬ ሙያዬ በስፖርት ላይ የሚያተኩር ነው። ወደ አንቺ ሙያ እንመልሳቸው።
እሺ፣ እናመሰግናለን ሀብታሙ። የተከበራችሁ አድማጮች፣ ወደ መደበኛ የዕለቱ ስርጭታችን እንመለሳለን። ወደ ሁለተኛው አጋማሽ ተመልሰን ስንመጣ ሴቶችና ቤተሰብን ይዘን እንመጣለን። ሳምንታዊው የረቡዕ ምሽት ሴቶችና ቤተሰብ ተከታዩን የአየር ሰዓት ይይዛል። በኢትዮጵያ በተለይ በገጠርና ግጭት ባለባቸው አካባቢዎች ነፍሰ ጡር እናቶች ተገቢውን ሕክምና ባለማግኘታቸው ምክንያት እናቶችና ጨቅላ ሕፃናት እንደሚሞቱ የጤና ባለሙያዎች ይናገራሉ። በምስራቅ ወለጋ ዲዲሳ ቀበሌ ነዋሪዋ ወይዘሮ ሌሊሳ ጃዋር ከሶስት ቀናት በፊት ሆስፒታል ለወሊድ ገብተው የነበረ ቢሆንም ልጃቸውን ግን መታቀፍ እንዳልቻሉ ይናገራሉ። ግጭት ተከስቶ በነበረው ራያ ቆቦ ከተማ ነዋሪ እንደሆነ የሚናገሩት ወይዘሮ ጎዳዳ ሞላ በበኩላቸው በአካባቢው በነበረው ጦርነት ይበልጥ ተጎጂ የነበሩ እናቶችና ሕፃናት እንደነበሩ ይናገራሉ። በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ኃይሌ ገመቹ በበኩላቸው ነፍሰ ጡር እናቶች ተገቢውን ክትትል የማያገኙ በመሆኑ ለጉዳት እንደሚዳረጉ ገልጸዋል። በሌላ በኩል ደግሞ በኢትዮጵያ በአመት 14000 የሚሆኑ እናቶች በወሊድ ምክንያት ህይወታቸውን እንደሚያጡ ጤና ሚኒስቴር ገልጿል። ከ87000 በላይ ጨቅላ ህጻናት በወሊድ ላይ የሚከሰት የጤና እክል ህይወታቸው እንደሚያልፍም የጤና ሚኒስቴር መረጃ ያመለክታል። እነዚህን እናቶች የሚሞቱ እናቶችና ህጻናትን ሞት ለመቀነስና ለመታደግ ሚኒስትሩ በተቀናጀ ሁኔታ ስራ መጀመሩን አስታውቋል። ሁሉንም ያነጋገራቸው ከሚኒስትሩ የእናቶችና ህጻናት ጤና ዳይሬክተር ዶክተር መሰረት ዘላለምንም ጨምሮ ያነጋገረችው ፀሐይ ዳምጠው ለዛሬ ሴቶችና ቤተሰብ መሰናዶ እንደሚከተለው ይዛለች።
የሴቶችና ቤተሰብ ጉዳይ ስነሳ የእናቶችና ጨቅላ ህጻናት ጤና ቅድሚያ ሊሰጠው እንደሚገባ ባለሙያዎች ያሳስባሉ። ተገቢውን የህክምና ክትትል ባለማግኘት ህይወታቸው እንዳያልፍም የህክምና ተቋማትና ባለሙያዎች በተገቢ ሁኔታ የነፍሰ ጡር እናቶችን የህክምና ግለ ታሪክ መረጃን በአግባቡ መያዝ እንደሚገባቸው የጤና ሚኒስቴር ያሳስባል። የአሜሪካ ድምጽ ያነጋገራቸው እናቶች ነፍሰ ጡር እናቶች ማድረግ ስለሚገባቸው የህክምና ክትትል መረጃ በተመለከተ ቢኖራቸውም በተለያዩ ችግሮች ምክንያት በወሊድ ጊዜ የእናቶችም ሆነ የጨቅላ ህጻናት ህይወት እንደሚያልፍ የራሳቸውን ህይወት ምሳሌ በማድረግ ያስረዳሉ። በምስራቅ ወለጋ ዞን አርጆ ሆስፒታል ከሶስት ቀን በፊት ለወሊድ የገቡት ወይዘሮ ሌሊሴ ጀዋር ልጃቸውን መታቀፍ እንዳልቻሉ ይናገራሉ።
ሙዳብራውን ከሙዳይ መገራት ባቻንቱሬ መላይ ነጋው መሆንቱሬ አም የዳኒ ስርነዳውን ሳረገ ቦዴ ጀኔሱነትቅኔውማ
ነፍሰ ጡር እያለሁ ምንም ችግር አልነበረብኝም። በጤና ኤክስቴንሽን ባለሙያዎች በኩል በደንብ እንድበላ፣ ከባድ ስራ እንዳልሰራና ሌሎች ጥንቃቄዎችን እንዳደርግ ትምህርት ተሰጥቶኛል። ምጥ ሲጀምረኝ እሁድ ወደ ሆስፒታል መጣሁ። ከዛም ሐኪሞች አዩኝ፣ ገና ነሽ አሉኝ። እዛው ሆስፒታልም ቆየሁ። ከእሁድ ጀምሮ በህክምና ስረዳ ነው የቆየሁት። ትናንት ግን በሆዴ ያለው ህፃን ሙት ሆኖ የተወለደው። ምክንያቱን ስጠይቅ ህፃኑ ያለ ጊዜው ነው የተወለደው አሉኝ። አሁን ለኔ የህክምና እርዳታ እየተደረገልኝ ነው ያለሁት።
እናቶች በእርግዝና ጊዜ አስፈላጊውን የጤና ክትትል ሳያገኙ ከቀሩ ህይወታቸውም ሆነ በማጽናቸው ያለው ጽንስ ችግር ላይ ይወርቃል የሚሉት በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ኃይሌ ገመቹ።
አንዲት እናት ካረገዘችበት ቀን ጀምሮ ስትወልድ ወይም ከወለደችም በኋላ ባሉት 42 ቀናት ውስጥ ለተለያዩ አይነት ችግሮች እየተጋለጠች ናት። ሊከሰቱ ከሚችሉ ችግሮች ውስጥ የመድማት ችግር ነው። ሌላኛው ደግሞ የደም ግፊት ነው። የደም ግፊት እንግዲህ ከእርግዝና በፊት የነበረ ሊሆን ይችላል። በእርግዝና ወቅት በተለይ ከአምስት ወር በኋላ የሚከሰት ሊሆን ይችላል። ሶስተኛው ኢንፌክሽን ነው። በይበልጥ ከወሊድ በኋላ ማህፀን ኢንፌክሽን፣ የኩላሊት የሽንት ኢንፌክሽን ሊሆን ይችላል። የሳምባም ሊሆን ይችላል። በተለያየ መልክ እናትየዋን ሊጎዳ የሚችሉ ኢንፌክሽኖች ናቸው። ሌላኛው ውርጃ በተለያዩ ምክንያቶች ሊከሰት ይችላል። በትክክል ሕክምናውን ካላገኘ ከፍተኛ ጉዳትና ሞት ሊያደርስ ከሚችሉ አራቱ ፋክተሮች ውስጥ ናቸው ማለት ነው።
ግጭት ተከስቶበት በነበረው ራያ ቆቦ ከተማ ነዋሪ እንደሆኑ የሚናገሩት ወይዘሮ ጎዳዳ ሞላ በአካባቢው በነበረው ጦርነት ይበልጥ ተጎጂ የነበሩት እናቶችና ሕጻናት እንደነበሩ ያስረዳሉ።
የለም በቃ ተፈራሷል። የለም እንደምንም ብለው መጥተው ከተማ ካለችው የጤና ጣቢያና እንዴት ሆስፒታል አለ። ሆስፒታሉም ማቴሪያል የለውም። አቅም በላይ ሲሆን ሪፈር ይባላል ወደ ወልዲያ። አቅም ያለው ሂዶ ይታከማል፣ አቅም የሌለው መቤቱ ይቀራል። ይሄን ነው ያለው ሁኔታ። እና እናቶችና ህፃናትም ትልቁ ችግራቸው በመንገድ ላይ ደንግጠው ሲሄዱ አዝለው ሲሄዱ የሚገጥማቸው ችግር ልጆቻቸውን በማጣት ራሳቸውን ያስወርዳቸዋል። ነፍሰ ጡርም ከሆነ እስከዚህ ድረስ ነው የተደረሰው። ብዙ እናቶች አሁን ልጆቻቸውን ያጡበት ሁኔታ አለ። ምክንያቱም የመሸሻ አቅምም ስለሌላቸው ድንጋጤው አለ። ድንጋ አደናቅፏቸው በመውደቅ ያስወረዳቸው አሉ። ይሄ ነው የተከሰተው። እና አሁንም የሰላም ሁኔታ ተረጋግጦልን እናቶችና ህጻናት በሰላምና በንት የሚያድጉበትና በቂ አገልግሎት የሚያገኙበት ምቹ ሁኔታ እንዲፈጠር ነው የሁሉም ፍላጎትና ስሜት።
የኢትዮጵያ ጤና ሚኒስቴር የእናቶችና ጨቅላ ህጻናት ሞት ለመቀነስ ላለፉት 8 ዓመታት የሚወልዱ እናቶች የተደራጀ መረጃ እንዲኖራቸው ማድረጉን ያስታወሱት በጤና ሚኒስቴር የእናቶችና ህጻናት ጤና ዳይሬክተር ዶክተር መሰረት ዘላለም መረጃው በሚገባ የተሰበሰበ እንዳልሆነ ያስረዳሉ።
የእናቶች ሞትን ቅኝት ይደረጋል። በየቀኑ በየሳምንቱ ሪፖርት ይመጣል። ከክልሎችም ከተቋማትም በተቋም ደረጃ ህይወታቸው ያለፈ እናቶችና ቤቱን ሲወልዱ በዛም ውስጥ የሚመጣው ሁለቱ መረጃ ይመጣና ትንታኔ እናደርጋለን። ይሄ የሚመጣው መረጃ እንደሚጠበቀው አይደለም። ባለፉት 8 ዓመታት ሰርተንበታል፣ ግን እስካሁን ድረስ በየአመቱ እስከ 14000 የሚሆኑ እናቶችን የነሱን መረጃ ይዞ ይመጣል ብለን እናስባለን። ያ መረጃ ብቻ መምጣቱ ሳይሆን ለምሳሌ ዛሬ በሞት ያጣናት እናት የሷ መረጃ ተተንትኖ ምንድነው ምክንያቱ፣ ለምን፣ እንዴት፣ በምን ሁኔታ፣ ለምን ይሄም አልሆነም የሚለው በደንብ በዝርዝር ያ ኬስ ታይቶ ተተንትኖ በሚቀጥለው ለመውለድ የምትመጣውን እናት መታደግ ነው። እስካሁን ድረስ ከ10% በላይ አልደረሰም ሪፖርቱ። ስለዚህ ይሄ 10% ብቻ መሆኑ በራሱ አሳሳቢ ስለሆነ ነው። ከ10% ውስጥ ደግሞ 10% ብቻ የመጡት ውስጥ ከነዚህ ውስጥ 50% ናቸው ደግሞ በውስጥ በደንብ ታይቶ ለምን፣ እንዴት፣ በምን ምክንያት የሚለው ትንታኔ የተሰራላቸው።
የጤና ባለሙያዎችና ተቋማት የመረጃ አሰባሰባቸው ምን ይመስላል ስንል የጠየቅናቸው በአምቦ አጠቃላይ ሆስፒታል የጽንስና ማህፀን ስፔሻሊስት ዶክተር ኃይሌ ገመቹ።
መረጃዎች ይያዛሉ። ያለበት ሆስፒታል ውስጥ ማተርናልቲ ኦዲት የሚባል ነገር አለ። ያ የሚመለከተው አካል ካከመው ቲም ጭምር ተገናኝተው ምክንያቱ ምንድን ነው፣ የሞቱ መንስኤ ምንድን ነው፣ ምክንያቱ ምንድን ነው፣ ሳይድል ያልተካለ እዛ አካባቢ የአመለካከት ችግር ሊኖር ይችላል፣ ወይም ደግሞ የእውቀት ወይም ደግሞ የትራንስፖርቴሽን ችግር ሊኖር ይችላል። በተለያዩ አይነት ምክንያቶች ወደ ጤና መስጫ አካባቢ ያለመሄድ ሁኔታ፣ የመዘግየት ሁኔታ ሊከሰት ይችላል። ከጤና ጣቢያም ወደ ተሻለ ሕክምና የሚሰጥበት ሆስፒታል በሚላኩበት ጊዜ አሁንም ከትራንስፖርት ጋር ሊሆን ይችላል። ከብዙ አይነት ነገሮች አንጻር ቶሎ ሕክምና ሳያገኙ ይችላሉ። እነዚህን ነገሮች ለመለየት ነው እንግዲህ የምንገናኘው። ይሄ ሞት መከላከል የሚቻል ነው ወይ፣ ከሕክምና አቅም በላይ የሚሆን ነው ወይ የሚለውን ነገር መለየቱ ስራ ይሰራል። ለሚቀጥሉት ሕክምናዎች እንደ ግብዓት ተጠቅመን ሌላ ተጨማሪ ተመሳሳይ ችግር እንዳይከሰት ጥንቃቄ እንዲደረግ ፊድባክ እንሰጣጣለን ማለት ነው።
ለእናቶችና ጨቅላ ህጻናት ሞት መነሻ ነው የተባሉት በእናቶች ጤና መረጃ ትንታኔ የተደረሰበት በዋናነት የተጠቀሰው የደም መፍሰስ ለእናቶች ሞት መንስኤ ሆኖ እንዳይቀጥል የጤና ሚኒስቴር በተለይ የመሰረተ ልማት ችግር ያለባቸው አካባቢዎች ከፍተኛ የወሊድ ስራ የሚያከናውኑ የጤና ተቋማትና በተመረጡ የጤና ተቋማት ውስጥ መለስተኛ የደም ባንክ እንዲኖር አስፈላጊ ግብዓቶች እየተሰራጩ ነው ሲሉ ዶክተር መሰረት ገልጸዋል። በኢትዮጵያ በወሊድ ምክንያት የሚጠፋው የእናቶችና ጨቅላ ህጻናት ህይወት 80% በህክምና እርዳታ መታደግ የሚቻል ነው ያሉት ዶክተር መሰረት የሚመለከተው አካል ሁሉ የሚጠበቅበትን ሁሉ ማድረግ አለበት ሲሉ አሳስበዋል። በተለይ በተፈጥሮም ሆነ በሰው ሰራሽ የሚፈጠሩ ችግሮች ግንባር ቀደም ተጎጂ እናቶችና ህጻናት ናቸው ያሉት ኃላፊዋ በወቅቱ በተቻለ መጠን በተንቀሳቃሽ የህክምና ቡድን አገልግሎት ሲሰጥ እንደነበር ገልጸው አሁን ባለው ሁኔታ ግን ችግሮቹ መፍትሄ ያገኙ ነው ሲሉ አክለዋል። በኢትዮጵያ በአመት 14000 የሚሆኑ እናቶች በወሊድ ምክንያት ህይወታቸው ያልፋል ሲል የጤና ሚኒስቴር መረጃ አመልክቷል። በወሊድ ምክንያት ህይወታቸው የሚጠፉ እናቶችና ጨቅላ ህጻናት የህክምና ግለ ታሪክ በአግባቡ አለመያዝ ዋነኛ መንስኤ ሆኖ ይጠቀሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ሳምንታዊው የሴቶችና ቤተሰብ ቅንብርን ነበር ያስደመጥናችሁ። አሁን ደግሞ በየ15 ቀኑ አንዴ የሚመጣውን አሜሪካና ህዝቧ እናስከትላለን። በ
በዛሬው የአሜሪካና ህዝቧ የዋጋ ግሽበቱ ጭንቀት ያቀላበት የዘንድሮ የአመት በዓል ገበያ የሚል ሆናል። የአሜሪካ የገና በዓል ገበያ የፊታችን አርብ ማለትም ነገ በሚከበረው የምስጋና ቀን ታንክስጊቪንግ ዴይ ማግስት ይጀምራል። በአሁን ወቅት ካለው የዋጋ ግሽበት አኳያ የዘንድሮ ገበያ ምን ይመስል ይሆን? የቪኦኤው ክሪስ ካስጆ ያጠናቀረው ዘገባ ነው። ቆንጅታዬ ለዛሬ አሜሪካና ህዝቧ ታቀርባለች።
ከዋሽንግተን ዲሲ ወጣ ብላ የምትገኘው አሌክሳንድሪያ ከተማ ጎብኚዎችንና ነዋሪዎችን በሚስቡ በርካታ ትላልቅ የገበያ ስፍራዎችና አነስተኛ መደብሮች ትታወቃለች። በዚያ ከሚገኙት አንዱ ሬድ ባርን መርካንታይል የሚባል የቤትና የስጦታ ቁሳቁስ መደብር ሲሆን የኮቪድ-19 ወረርሽኙን ጊዜ በመከራ እንዳለፈው ባለቤቲቱ ኤሚ ረትፈርድ ይናገራሉ።
Dismal, and we were worried that we weren't going to make it.
መጥፎ ጊዜ ነበር። እንዲያውም አንዘልቅም ብለን ተጨንቀን ነበር።
ዘንድሮ ግን ገበያተኛው እየተመለሰ ነው። ሆነም በአሁን ወቅት ባለው የዋጋ ግሽበት የተነሳ እንደ በፊቱ ሳይሆን በጥንቃቄ ነው የሚገበያዩት። ለአመት በዓል ገበያ የወጡት ሌዝሊ ሃፍ መግራው ሲናገሩ እንዲህ ብለዋል።
I feel I'm looking more for a discount or something else that can swing.
እኔ በይበልጥ ቅናሽ ላይ ያለ ነገር የምፈልግ ይመስለኛል። አለዚያ ደግሞ ያው ሻል የሚል ነገር ካለ አያለሁ።
ብሔራዊው የችርቻሮ ንግድ ድርጅቶች ፌዴሬሽን በዚህ በህዳርና በመጪው ተሐሳስ ወር የአመት ባለ ሽያጩ መጠን ባለፈው እንደ አውሮፓውያን አቆጣጠር 2021 ዓመተ ምህረት ከነበረው በ6 ወይም በ8 ከመቶ እንደሚጨምር ተንብየዋል። የፌዴሬሽኑ ተጠሪ ካትሪን ኩለን ሲያስረዱ እንዲህ ብለዋል።
They are shopping at different brands than they would otherwise, and they're also considering discount stores.
በፊት ከሚገዙት አይነት ነገር የተለየ ይገዛሉ ወይም ደግሞ ወደ ቅናሽ መደብሮች ይሄዳሉ። ከዚያም ሌላ ደግሞ ብዙዎቹ ሸማቾች ለአመት በዓል የሚያስፈልጋቸውን ቀደም ብለው መገዛዛት ይጀምራሉ፣ ምክንያቱም በአንድ ጊዜ ወጪ እንዳይበዛባቸው በማሰብ ነው።
ታላቆቹ የሀገሪቱ መደብሮች ታዲያ ከሐምሌ እስከ መስከረም የነበራቸውን የሽያጭ መጠን ተመርኩዘው አሁንም የየበኩላቸውን መጪ የአመት በዓል ንግድ ውጤት ተንብየዋል። ዋልማርት ከተጠበቀው በላይ ገበያተኛ ይመጣልናል ብሎ ተስፋ ሲያደርግ፣ ሜሲስ እና ሌሎች ትላልቅ መደብሮች ደግሞ ከአመት በዓል ገበያ ወቅት በፊት በነበሩት ሳምንታት ገበያተኛ ወጪውን ቆጠብ በማድረጉ የእቃ ዋጋ መቀነስ ይኖርብን ይሆናል ብለዋል። ይህ ለሸማቹ መልካም ዜና ነው። ማህባ አሽራፍ እንዲህ ብለዋል።
ምናልባት በኮቪድ-19 ጊዜ ቤት ውስጥ ስለነበር የምንውለው ብዙም ገንዘብ ስላላወጣን ሊሆን ይችላል። አሁን ግን በቃ ለአመት በዓል ገበያ ብዙ ገንዘብ በማውጣት ላይ ነኝ።
የሬድ ባርን መደብር ባለቤት ኤሚ ረትፈርድ ገበያተኛው ከሶስት አመታት በኋላ በአካል መጥቶ መገበያየቱ ተስፋ እንደሰጣቸው ነው የሚናገሩት።
As a small business owner you have to be, but I really am this year.
የሆነ ሆኖ ዘንድሮ ጥሩ እንደሚሆን ተስፋ አለኝ። ደግሞ አነስተኛ ንግድ ድርጅት ስትሆን ይሆናል የሚል ተስፋ ሰንቆ መስራት ግዴታ ነው። በአሁኑ ጊዜ የዋጋ ግሽበት አለ። ብዙ ሰው እየተጎዳ ነው ያናውቃለሁ። ግን ደግሞ ክርስማስ አይሰረዝም፣ ይመጣል እና ከብራለን አይቀርም።
የዋጋ ግሽበቱ ያሳሰበ ያለበት ጊዜም ቢሆን ታዲያ ነጋዴው የአመት በዓል ስጦታ ገበያው ይደራል በሚል ተስፋ እየተጠባበቀ ነው።
የተከበራችሁ አድማጮች ለረቡዕ ምሽት ያዝናቸው ዝግጅቶች ተጠናቀዋል። በነገራችን ላይ ዛሬ በሰዓት ጥበት ምክንያት ዲሞክራሲ በተግባር አልኖረንም። በሚቀጥለው ሳምንት ግን ይዘንላችሁ እንመጣለን። አሁን ዝግጅቶቻችን ተጠናቀው ሰዓታችን እየተጠናቀቀ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአሁን ወቅት ላለው የምግብ ቀውስ ያደረሱን በርካታ ምክንያቶች ያሉ ቢሆንም እንደውነቱ ከሆነ ግን የአየር ንብረት ለውጡ በፍጥነት እያደረሰ ያለው መጠነ ሰፊ ጥፋት ምላሽ ለመስጠት ካለን አቅም በላይ እየሆነ ነው ሲሉ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዋና አስተዳዳሪ ሳማንታ ፓወር የተናገሩትን በመጥቀስ ነው የዛሬው ርዕሰ አንቀጽ ሀተታውን የሚጀምረው። የዩኤስኤድ ዋና አስተዳዳሪ ፓወር ይህን የተናገሩት በአመታዊው የዓለም የምግብ ሽልማት የበርላግ ጉባኤ ላይ ባሰሙት ንግግር ነው።
Temperatures and floodwaters are now rising faster than emergency assistance budgets.
በአሁኑ ወቅት የአየር ሙቀትና ጎርፍ ለአጣዳፊ እርዳታ ከተመደበ በጀት አቅም በላይ በፍጥነት እየጨመረ ነው። የገንዘብ ወይም የምግብ እርዳታ በመለገስ በምንም አይነት ልንቋቋመው የምንችለውም አይደለም። አሁን የያዝነው መንገድ አያዛልቀንም። በሚቀጥሉት አመታት በአየር ንብረት ለውጥ ምክንያት ግዙፍ የምግብ አምራች በሆኑ የተለያዩ አካባቢዎች በአንድ ጊዜ ምርት ቢበላሽ ሊከተል የሚችለውን አደጋ ለመገመት እንኳን ይዘገናል።
ይሁን እንጂ ከዚህ ጨለማ ለመውጣት መንገዱ አለ በማለት ረሳንቀጹ ሀተታውን ይከተላል። ያም የዓለም የምግብ ሽልማትን የመሰረቱት የአረንጓዴው አብዮት አባት ተብለው የሚታወቁት የኖቤል የሰላም ተሸላሚው የአፈር ጥበቃና የእህል ምርት አዋቂ ባለሙያው ኖርማን በርላግ የቀየሱት ጎዳና ነው በማለት አውስቷል። ዶክተር በርላግ ለበርካታ አመታት ባካሄዱት ምርምር የፈጠሯቸው አዳዲስ የስንዴና የሩዝ ዝርያዎች የእስያና የላቲን አሜሪካን ምርት መጠን በከፍተኛ ደረጃ አሳድጓል ሲሉ የዩኤስኤድ ዋና አስተዳዳሪ ፓወር ማስገንዘባቸውን ርሳንቀጹ ጠቅሷል።
Today, as we stare down a global food crisis, and as we have to anticipate more climate-induced pressure...
ከዓለም አቀፍ የምግብ ቀውስ ጋር በተፋጠጥንበትና ወደፊትም የአየር ንብረት ለውጡ በምግብ ምርት ላይ ተጽዕኖ እንደሚያሳድር በሚጠበቅበት በአሁኑ ወቅት ካለፉ ተሞክሮች ትምህርት መቅሰም እንዳለብን ግልጽ ነው። እነዚህን ልምዶች አሁን በዓለም ላይ ካለው ሁኔታ ጋር ማዛመድና ማጠናከር አለብን።
የዘረመል ፍርአት ምርምር ለሳይንቲስቶች ጥሩውን የህል ዘር አይነት በፍጥነት የመለየቱንና የማዳቀሉን ሂደት ያፋጥናል። አመታት የሚወስድ የማዳቀል ሂደት በወራት ውስጥ እንዲከናወን የሚያደርግበትን ጊዜ አለ ያሉት ሳማንታ ፓወር ዩኤስኤድ ባለም ዙሪያ እንዲህ ላሉ ጥረቶች ድጋፍ እየሰጠ መሆኑን አመልክተዋል።
In the 1990s, USAID and the Rockefeller Foundation supported a talented young Ethiopian scientist.
በ1990ዎቹ አመታት የማሽላ ዘሮችን በስኬት በማዳቀል ድርቅንና ስትሪንጋ የተባለውን ሰብል ተባይን የሚቋቋሙ የዘር አይነቶችን ለፈጠረው ለኢትዮጵያዊ ባለጅግ ብሩህ አይምሮ ወጣት ሳይንቲስት USAIDና የሮክፌለር በጎ አድራጎት ድርጅት ድጋፍ አድርገውለታል። የአፍሪካ ቀንድን ጨምሮ ከሳሃራ በታች ላሉ 12 ሀገራቶች የቀረቡት አዲሶቹ የማሽላ ዘሮች ለከባድ ድርቅ በተጋለጡ አካባቢዎች ሳይቀር ምርታቸውን በአራት እጥፍ አሳድገውላቸዋል።
የተጠቀሱት ሳይንቲስት እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት የዓለም የምግብ ሽልማት ተሸላሚው ዶክተር ገቢሳ እጀታ መሆናቸውን ርሳንቀጹ አመልክቷል። ዛሬም የዶክተር ገቢሳ እጀታን ከነዋኔ በማጠናከር እየሰሩ ላሉት የአፍሪካ አዲስ ትውልድ ሳይንቲስቶች ድጋፋችንን እየሰጠን ነው። ዩኤስኤድ ለአይኤስኤኤኤ አፍሪ ሴንተር፣ ለኬንያታ ዩኒቨርሲቲና ለአዲስ አበባ ዩኒቨርሲቲ በስትሪንጋ ተባይ የማይበገሩ አዳዲስ የማሽላ ዝርያዎችን ተመራምረው እንዲፈጥሩ ወደ 3.8 ሚሊዮን ዶላር የሚጠጋ መዋለ ንዋይ መመደቡን ሳማንታ ፓወር መናገራቸውን ርሳንቀጹ አትቷል። የአረንጓዴው አብዮት ዋነኛ መልእክት ግልጽ ነው። እርሱም ለግብርና ምርታማነትና መሰረታዊ ለሆኑ ምርምሮች አስፈላጊው መዋዕለ ንዋይ ከተመደበ የምግብ አቅርቦት ከምግብ ፍላጎት በበለጠ ፍጥነት ሊያድግ የሚችል መሆኑን ነው በማለት ሳማንታ ፓወር የተናገሩትን ጠቅሶ ርሳንቀጹ ጽሑፉን አጠቃሏል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች እኛም የምሽቱን ዝግጅታችንን አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። ዝግጅቶቻችንን ሁልጊዜም ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችንን በመጎብኘት እንዲሁም የፌስቡክ ገጻችንን @voamharikን በማየት #voamharik የትዊተር ገጻችንንም በማየትና በመከተል አስተያየቶቻችሁን አጋሩን። horn@voanews.com ደግሞ የኢሜል አድራሻችን ነው። በዛም መልእክቶቻችሁን አድርሱን። ለዛሬ በደህና ደሩ። በነገ ምሽት መደበኛ ዝግጅታችን ተመልሰን እንመጣለን።